voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሐምሌ 29 2012 ዓመተ ምህረት ዝግጅታችን ጀመረ። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ጀመሩት ከተባለው ድርድር ግብጽ አቋርጣ ለመውጣት እንደወሰነች ተነገረ።
ሙሌት ላይ ሐሳብ መቀረበው የተለየ ሐሳብ አይደለም። መቀረበው ሐሳቡን መቀበል ያለ ነው። ወልኒው ሚሊዮን ችግር የለም። ነገር ግን ችግር ያጠላበት ነው ምናምን የሚለው አስተያየት እንግዲህ ከምን ፍርሃት እንደመነጨው ወደፊት ውይይቱ ሲጀምር እናየዋለን።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን ባበይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ኢትዮጵያ የኮቪድ-19 ወረርሽኝን ለመቋቋም የያዘችውን ጥረት የሚደግፍ 250 ለህሙማን የመተንፈሻ መሳሪያዎችና ተጓዳኝ ቁሳቁስ በስጦታ አበርክታለች። ይህ ድጋፍ አሜሪካ እስከዛሬ ያበረከተችውን ድጋፍ የሚያጠናክር ነው ተብሏል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል።
አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባሰራጨው መግለጫ ድጋፉ ኢትዮጵያ ይህንን ዓለም አቀፍ ወረርሽኝ ለመቋቋም አስቸኳይና ሁሉን አቀፍ ምላሽ ለማገዝ ፕሬዚዳንት ትራምፕ ለጠቅላይ ሚኒስትር አብይ አህመድ ያበረከቱትን ልግስና የተሞላው ስጦታ ተግባራዊ ለማድረግ ነው ይላል። እነዚህ እጅግ አስፈላጊ አቅርቦቶች ጥረቱን ለማሳካት ትልቅ ድርሻ እንደሚኖራቸውም አስታውሰዋል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነርም ዛሬ ዩናይትድ ስቴትስ ለኢትዮጵያ ሕዝብ ያላትን የማያወላውል ወዳጅነት የምታጠናክርበት ዕለት ነው። ይህ ስጦታ ባለፉት ቅርብ ዓመታት በኢትዮጵያ የጤና ስርዓት ግንባታ ላይ ባፈሰሰችው በቢሊዮን ዶላሮች የሚገመት ሀብትና ሙያ የሚደመር እሴት ነው። የኮቪድ-19 ተጽዕኖን ለማለዘብና ኢትዮጵያ ሕይወት ለማዳን የምታደርገውን ጥረት ለማገዝ እነዚህን መሳሪያዎች ለሚኒስትሯ ዶክተር ሊያ ታደሰ ሳበረክት ታላቅ ክብር ይሰማኛል ሲሉ በእርዳታው ርክክብ ስነ ስርዓት ላይ ተናግረዋል። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ በበኩላቸው በሰጡት ምላሽ በሀገራቸው መንግስት ስም የአሜሪካን መንግስትንና ፕሬዚዳንት ዶናልድ ትራምፕን አመስግነዋል። የአሜሪካንና የኢትዮጵያን አያሌ ዓመታት ያስቆጠረ ግንኙነትም አስታውሰው የዩኤስ አሜሪካ መንግስት የኢትዮጵያን የጤና ስርዓት ለማጠናከርና ለማበልጸግ ያደረገውን ድጋፍ አመስግነዋል። የመተንፈሻ መሳሪያዎቹ በአጭር ጊዜ ውስጥ ግልጋሎት እንዲሰጡ በማስቻል ተጓዳኝ ቁሳቁሶች የዋስትና አገልግሎት እንዲሁም ለኢትዮጵያውያን የሕክምና ባለሙያዎች የአጠቃቀም ስልጠና እንደሚሰጥም ታውቋል። ዩናይትድ ስቴትስ እስከ ዛሬ ድረስ ኮቪድን ለመከላከል 71 ሚሊዮን ዶላር ለኢትዮጵያ ያበረከተች ሲሆን ለጤናው ዘርፍ ደግሞ ባለፉት 20 ዓመታት ብቻ እስከ 4 ቢሊዮን ዶላር ድጋፍ ማድረጓ ተገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። ባለፉት 24 ሰዓታት ውስጥ ለ7319 ሰዎች የኮሮና ቫይረስ ምርመራ ተከናውኖ ለቫይረሱ የተጋለጡ 459 ሰዎች መገኘታቸውን ከጤና ሚኒስቴር ማምሻውን የተገኘው መረጃ ይጠቁማል። በተጨማሪም ከኮቪድ-19 በተያያዘ ባለፉት 24 ሰዓታት ውስጥ የ13 ሰዎች ሕይወት ማለፉን ዕለታዊ መረጃው ጠቁሟል። 9ኙ አዲስ አበባ ውስጥ በአስከሬን ምርመራ እየተገኙ ናቸው። 4ቱ ደግሞ 3ቱ አዲስ አበባ አንድ ኦሮሚያ ክልል ከሚገኙ ተቋማት የተገኙ መሆናቸውን አመልክቷል። ለኮሮና ቫይረስ የተጋለጡ ሰዎች ቁጥር በድምሩ በሀገሪቱ 20,336 መድረሱ ነው። ሕይወታቸው በበሽታው ሳቢያ ያለፈው ደግሞ 356 ደርሰዋል። በአጠቃላይ ምርመራ የተደረገላቸው ሰዎች ቁጥር 459,746 መድረሱን መረጃው አያይዞ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሊባኖስ ዋና ከተማ ቤይሩት ወደቡ ላይ በደረሰ ከባድ ፍንዳታ ከ100 የሚበልጡ ሰዎች ሲገደሉ 4000 ሰዎች መቁሰላቸው ተገልጿል። የሀገሪቱ ፕሬዝዳንት ለሁለት ሳምንታት የሚዘልቅ ያስቸኳይ ጊዜና የሐዘን ጊዜ አውጀዋል። የቤይሩት የቪኦኤ ዘጋቢ ከተጎዱት መካከል አንዷ ስትሆን ዘገባውን አዳነሽ ፍስሐዬ ይዛዋለች።
በደም የተነከሩ የወጣቶችና የአረጋውያን ፊቶች ጂሜዜ በተባለው መንገድ ላይ ተሰባስበው ይታዩ እንደነበር ተዘግቧል። ሰፈሩ ክርስቲያኖች የሚበዙበት ሲሆን ሊባኖስ ውስጥ የጸጥታ ደህንነታቸው የተጠበቀ ከሚባሉት ሰፈሮች አንዱ ነው ተብሏል። የቀይ መስቀል ሰራተኞች ለተጎዱት ሰዎች የመጀመሪያ እርዳታ ለማድረግና ወደ ሆስፒታል ለማድረስ ሲረባረቡ እንደነበር ታውቋል። በፍንዳታው 100 የሚሆኑ ሰዎች ተገድለው 4000 የሚሆኑ ቆስለዋል። 300000 ቤት አልባ ሆኗል ሲል የሊባኖስ ቀይ መስቀል ማህበር ገልጿል። ትላንት ከባድ ፍንዳታ የደረሰበት ምክንያት ግልጽ ባይሆንም የሀገሪቱ ባለስልጣኖች እንደሚሉት በወደቡ መጋዘን ውስጥ ለስድስት ዓመታት ያህል በተከማቸ ለማዳበሪያና ለፍንጂ አይነቶችም ሊያገለግል በሚችል አሞኒየም ኒትረት በተባለ ንጥረ ነገር ምክንያት ነው። አንዳንድ መንገድ ላይ የነበሩ ሰዎች ግን በኢራን በሚደገፈው ህዝብ አላህና በእስራኤል መካከል የተፈጠረውን ውጥረት ተጠያቂ እንደሚያደርጉ ተገልጿል። ሊባኖስ ውስጥ እንዲህ አይነቱ ከባድ አደጋ የደረሰው በሀገሪቱ ዓለም አቀፍ ወረርሽኝ በተዛመተበትና እንደ አውሮፓ አቆጣጠር ከ1970ዎቹና 80ዎቹ ዓመታት ወዲህ ባልታየ መልኩ በከፋ የኢኮኖሚና የፖለቲካ ቀውስ ባለችበት ወቅት ነው። ትላንት ማታ በደረሰው ፍንዳታ ምናልባትም ፍንዳታዎች ሊሆኑ ይችላሉ ተብሏል። ህንፃዎች ተደርምሷል፣ መስኮቶች ተሰነጣጥቀው ተስፈንጥሯል፣ በሮችም እንደዚሁ። በርካታ ሊባኖሳውያን በተለይም የእርስ በርስ ጦርነቱን የሚያስታውሱት ይህ ዓመት ሌላ ምን ያመጣብን ይሆን የሚል ስጋት ውስጥ መግባታቸው ተዘግቧል። ትላንት ማታ ቤይሩት ላይ በደረሰው ከባድ ፍንዳታ ያልተነካ እንደሌለ ታውቋል። ቤቴ የነበረው አሁን ምን እንደሚመስል ይዩት፣ እኔም ቆስያለሁ ግን ከሞት ተርፌያለሁ፣ ስለዚህ እድለኛ ነኝ ሲሉ አንድ የሊባኖስ ነዋሪ ተናግሯል።
ወደ ዓለም አቀፍ የኮቪድ-19 ዜና ስናልፍ ባለፉት 5 ወራት ውስጥ በኮቪድ-19 የተጠቁ ወጣቶች ቁጥር በሶስት እጥፍ መጨመሩን የዓለም የጤና ድርጅት አሳሰበ። የዚህ ምክንያቱ አካላዊ ርቀትን መጠበቁ ላይ ችላ በመባሉ እንደሆነ አስረድቷል። ካለፈው የአውሮፓውያን የካቲት መጨረሻ እስከ ሐምሌ አጋማሽ በነበረው ጊዜ ከተመዘገቡት 6 ሚሊዮን የኮሮና ቫይረስ ተጋላጮች ውስጥ 15% ከ15ና ከ20 ዓመት ዕድሜ ክልል ውስጥ ያሉ ወጣቶች መሆናቸውን ድርጅቱ ጠቁሟል። ከዚያ በፊት የነበረው 4.5% ብቻ እንደነበረም ለንጽጽር ጠቅሶታል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በፊትም ተናግረናል፣ አሁንም ደግመን እንናገራለን፣ ወጣቶች በኮቪድ የማይደፈሩ አይደሉም ብለዋል። ቫይረሱ ሊይዛቸው ይችላል፣ ታመው ሊሞቱም ይችላሉ፣ ወደ ሌላ ሰውም ሊያስተላልፉት ይችላሉ ብለዋል። ወጣቶች ከሁሉም ሲነጻጸር አፍና አፍንጫ ጭንብል ማድረግ፣ አካላዊ ርቀትን መጠበቅ ላይ ችላ የሚሉ መሆኑን የሚናገሩት የጤና አዋቂዎች ስራ መሄድ ያለባቸው እነሱ፣ ወደ ባህር ዳርቻ ለመዝናናት የሚሄዱትም እነሱ፣ ወደ መጠጥ ቤት ጎራ የሚሉትም ሱቅ የሚያዘወትሩትም እነሱ ናቸው ሲል የዓለሙ ጤና ድርጅት አሳስቧል። ወጣቶች በብዛት በኮሮና ቫይረስ እየተያዙ ካሉባቸው ሀገሮች ውስጥ ዩናይትድ ስቴትስ፣ ፈረንሳይ፣ ስፔን፣ ጀርመንና ጃፓን ይጠቀሳሉ። የቶኪዮ ባለስልጣናት በከተማዋ የሚገኙ የመዝናኛ ቀበሌዎች ውስጥ የቫይረስ ምርመራ ለማካሄድ እቅድ አድርገዋል፣ ወጣቶች ያዘወትሩታልና። ይህ ወጣቶችን የሚመለከት አዲስ መረጃ የወጣው ታዲያ በዓለም ዙሪያ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከ700,000 ባለፈበት በዚህ ወቅት ነው። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ ጥንክር መሰረት እስካሁን ለቫይረሱ መጋለጡ በእርግጠኝነት የታወቀው ሰው ቁጥር 18.5 ሚሊዮን ደርሷል። ከዓለም በጠቅላላ በቫይረሱ ተጋላጮች ብዛት ከፍተኛውን በያዘችው በዩናይትድ ስቴትስ የስድስት ክፍለ ግዛቶች አገረ ገዢዎች 3.5 ሚሊዮን ፈጣን የቫይረስ መመርመሪያ አብረው ለመግዛት ህብረት ፈጥረው እየተንቀሳቀሱ መሆናቸው ታውቋል። በመጨረሻም በዩናይትድ ስቴትስ ዋይት ሃውስ እና የምክር ቤት ዲሞክራቶች በአዲሱ የኮቪድ-19 ድጋፍ ወጪ ዙሪያ የጀመሩትን ድርድር ዛሬም ይቀጥላሉ። እስከ ሳምንቱ መጨረሻ አንዳች ስምምነት ላይ ለመድረስ አልመዋል። የገንዘብ ሚኒስትሩ ስቲቨን ምኑቺን ትናንት ለአንድ ሰዓት ተኩል ከተካሄደው ድርድር በኋላ በሰጡት ቃል አላማችን በቀጣዩ ሳምንት ምክር ቤቱ ድምጽ እንዲሰጥበት ለማድረግ በቀጣዮቹ ቀናት ውስጥ አጠናቀን መገኘት ነው ብለዋል። የገንዘብ ሚኒስትሩ ምኑቺን የዋይት ሃውስ ጽህፈት ቤት ዋና ሹም ማርክ ሜዶስ ባንድ በኩል ሆነው የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ እና የመወሰኛው ዲሞክራቶች መሪ ቸክ ሹመር ደግሞ በሌላ በኩል የያዙት ድርድር ከዛሬ ጋር ሶስተኛ አከታታይ ቀኑ መሆኑ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ሐምሌ 29 2012 ዓመተ ምህረት ምሽት ፕሮግራም ነው። በኢትዮጵያ ለመጀመሪያ ጊዜ ከፍተኛ የትምህርት ተቋማት የሙሉ ጊዜ የድረገጽ ወይም ኦንላይን ትምህርት ማካሄድ እንዲችሉ የሚፈቅድ መመሪያ ይፋ ሆነ።
ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናቅዳለን እናወጣለን። ሊቀየሩ የሚገቡ ትራዲዮቻችንም ካሉ ከዘመቻው ጎን ለጎን ይህንንም እየሰራ
በከፍተኛ ትምህርት አግባብነትና ጥራት ኤጀንሲ የውቅና አሰጣጥ ዳይሬክተሬት ዳይሬክተር አቶ አብይ ዲባይ ናቸው። በሁለተኛው አጋማሽ ዘገባ ይኖረናል። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ አጋጣሚ በየመካከሉ የድምጽ ጥራት አልፎ አልፎ ቢከሰት ከዚህ አንጻር ነውና አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ከጀመሩት ድርድር ግብጽ አቋርጣ ለመውጣት እንደወሰነች ተነገረ። ግብጽ ወደዚህ እርምጃ የተገፋችው ኢትዮጵያ ባቀረበችው አዲስ የሙሌት ደንብ ምክንያት ነው ተብሏል። ዘርዘር ያለውን ዘገባ መለስካቸው አማሃ ያስደምጠናል።
ከትናንት በስቲያ ኢትዮጵያ፣ ሱዳንና ግብጽ በህዳሴው ግድብ ዙሪያ ጀምረውት ከነበረው ድርድር ግብጽ አቋርጣ ለመውጣት መወሰኗን አንድ የሬውተርስ ዘገባ አስታወቀ። ግብጽ ይህን እርምጃ የምትወስደውም ኢትዮጵያ ባቀረበችው የግድቡን ሙሌት የተመለከተ ደንብ በግል በካይሮ ምክክር ለማድረግ እንደሆነም ዘገባው ጨምሮ ያብራራል። በግብጽ ተደራዳሪዎች አመለካከት ኢትዮጵያ ያቀረበችው የግድቡ ውሃ ሞላል ደንብ የአሰራር መመሪያን ያላካተተና አለመግባባትን ለመፍታት የተቀመጡ ህጋዊ ማዕቀፎችን ወይንም ዘዴዎችን ከተመን ያላስገባ ነው ስትል ግብጽ ቅሬታዋን ከወዲሁ ገልጻለች ብሏል የሬውተርሱ ዘገባ። ዘገባው የሱዳንን የመስኖ ሚኒስቴር በመጥቀስም ትናንት ኢትዮጵያ ያንጸባረቀችው አቋም በድርድሩ መድረክ ላይ አዲስ ፍርሃትን ቀስቅሷል ብሏል። የሚኒስቴር መስሪያ ቤቱ አክሎም ግድቡ ለሱዳን እና ለህዝቧ እንዲሁም በጥቁር አባይ ወንዝ ዳርቻዎች ለሚኖሩ በሚሊዮን ለሚቆጠሩ ሰዎችና ለአካባቢው በሙሉ የደቀነውን አደጋ በአጽንኦት አሳውቀናል። ለዚህም ነው በግድቡ አሞላልና ስራ አካሄድ ላይ ሁሉን አቀፍ ስምምነት መድረስን ግድ የሚያደርገው እንዳለ ይኸው የሬውተርስ ዘገባ አትቷል። ቪኦኤ ከድርድሩ መቋረጥ ጋር በተያያዘ በኢትዮጵያ የውጭ ጉዳይ ሚኒስቴሩን ቃል አቀባይ አምባሳደር ዲና ሙፍቲን አናግሮ ነበረ።
የሆነው ነገር ምንድን ነው? ያው እንደምታውቀው ያለፈው ሰኞ ሌላ ዙር ውይይት መጀመሩ ይታወሳል። ይሄኛው ትናንትና ማክሰኞ እንደዚሁ ቀጥሎ ነበር። ማክሰኞ መጨረሻ ላይ ኢትዮጵያ በዚህ በውሃ ሙሌት ላይ ፕሮፖዛል አቀረበች። ይህ ፕሮፖዛል ቀደም ሲል እንግዲህ በአፍሪካ ህብረትም ስንደራደር በተስማማ ነው መሰረት ነው። ይህም ፕሮፖዛል ግብጾችም ሆኑ ሱዳኖች ጊዜ ወስደን ማየት አለብን ማጥናት አለብን የሚል ነገር አቀረቡ። ለዚህም ጊዜ ያስፈልገናል አሉ። በዚህ ምክንያት ያው ከዚህ ከስምምነት ማለት ነው ወደሚቀጥለው ጊዜ ማለት ተላልፏል ማለት ነው። ሆፕፉሊ የሚቀጥለው ሰኞ
በነጮች አቆጣጠር ነሐሴ 10 መሆኑን ሌላ ዙር ውይይት ይከተላል ማለት ነው። እስከዛ እነሱ አጥንቶ ምን ብሎ ሐሳባችን ይዞ መጣል።
የሱዳንን የመስኖ ሚኒስቴር መግለጫ ጠቅሶ ሬውተርስ እንዳለው ይሄ መድረክ አዲስ ፍራቻን የቀሰቀሰ ነው ብለዋል ነው የሚል። ምንድን ነው ይሄን ያህል የተለየ ነገር ቀርቧል በኢትዮጵያ በኩል?
እሱ ሳይሆን ከትላንት ወዲያ ይሄኛው ስብሰባ ሲጀመር የልኡካን ቡድኑ መሪዎች ያቀረቧቸው ስቴትመንቶች ነበሩ። እዛ ስቴትመንት ላይ አሁን በጠቀስኩ ሀገር የዚህ የኢትዮጵያን የብቸኛ ሙሌት የሚተች አይነት እና ይሄ ነገር እንደማይስማማቸው፣ ሁለተኛ ከሁልጊዜ የሚያነሱት እዚህ ከግድቡ ደህንነት የተያዙ ነገሮችን ነበረ ሲያስተጋቡ የነበረው እና ይህንን ይሆናል እንግዲህ ግብጾችም ከዚህ ቀደም አንስቶ የማያውቁትን የግድቡን ደህንነት የሚመለከት ነገር እንደዚሁ ሀሳብ አቅርቧል። በስብሰባ ፕሮሲጀር ላይ እንደዚህ ምክክር ተደርጎ ነው እንግዲህ ወደዚህ የተገባው እና ምንድነው የሚታየው አሁን? ምናልባት የባህሪ ለውጥ ይታያል። ቀደም ሲል በተለይ በግብጾች በኩል ቶሎ ስብሰባው እንድናጠናቅቅ፣ ቶሎ ስብሰባው እንድናፋጥን፣ ቶሎ ውጤት ላይ እንድንደግፋት አይነት ባህሪ ነበራቸው። አሁን የመጀመሪያ ሙሌት ከተካሄደ በኋላ ግን ይህን ባህሪ ቀይረው ያሁን እንደሚታየው የማዘግየት እናትናው እንየው ማለት አይነት ነገር ታያለ። ባለፈውም ሱዳኖች ሄደን ተመልሰን የሙሌቱ ያስከተለብንን ኢምፓክትን ገምግም የሚል ሀሳብ አቅርቦ ማቋረጣቸው ይታወሳል።
ግን በኢትዮጵያ በኩል ይህን ያህል በፊት ከሚቀርበው የተለየና የሚያስደነግጥ ነገር አላቀረብንም ነው የምትሉት እናንተ?
የለም፣ በኢትዮጵያ በኩል የቀረበው ሁልጊዜ ሙሌቱ ላይ ነው። ሌላ ወገን ከሙሌቱ ጋር አያይዞ በውሃ ክፍፍል የሚመስል አይነት አጀንዳ የማንሳት ነገር አለ። የውሃ ክፍፍል የሚመስል ማለት ነው የረዥም ጊዜ ሙሌት፣ የረዥም ጊዜ ግድብ አያያዝ፣ እንደዚህ የመሳሰሉት ነገሮችን እኛ አሁን እያልን ያለ ነው። መጀመሪያ በዚህ በውሃ ሙሌት ላይ ከዚህ ቀደም ኢትዮጵያ ነው፣ አሁን በውሃ ክፍፍል ላይ ሳይሆን በሙሌት ላይ ነው፣ በግድቡ ሙሌት ላይ ነው። በግድቡ ሙሌት ላይ ነው ሀሳብ የሚቀረበው። የተለየ ሀሳብ አይደለም የቀረበው፣ ሀሳቡን መቀበል ያለ ነው አባት ነው ወልኔው የሚለውም ችግር የለም። ነገር ግን ችግር ያጠላበት ነው ምናምን የሚለው አስተያየት እንግዲህ ከምን ፍርሃት እንደመነጨ ወደፊት ሙኝቱ ሲጀምር እናየዋለን።
የግድቡን የስራ አካሄድም ኦፐሬሽን በተመለከተም ጥርጣሬ ያላቸው ይመስላል። በተለይ በግብጽ በኩል እነሱ ከውሃ አለቃቀቅ ውጭ እኛው ራሳችን እንቆጣጠር ነው የሚሉት። እንዴት ነው
ወል ኦፕሬሽን እንግዲህ ሁለገብ ነው መሆን ያለበት። ግድብ ያለን እኛ ብቻ አይደለንም፣ እነሱ ቀደም ብሎ የሰሩት ነገር አለ፣ የሰሯቸው ግድቦች አሉ። ይህንን ግድቡን ኦፕሬት በጋራ እናርግ የሚል ነገር ከመጣ በጋራ ማየት ሊጀመር ይችላል። እኛም የእነሱን እነሱም እኛን የሚያዩበት ነገር ነው መኖር ያለበት እንጂ አንድ ወገን ብቻ አንዱን ወገን የሚቆጣጠርበት ነገር አይኖርም። ለማንኛውም እኛ አሁን እዛ ጋር ከመድረስ ይልቅ እሱን እንደርስበታለን፣ በሂደት እሱን ወደፊት እንናገርበታለን። አሁን ግን በሙሌቱ ላይ በሙሌቱና ሙሌቱ ብቻ ላይ እንግዲህ ፍትሐዊ የሆነ ድርድር ውጤት የሚሆነው እንደዛ ሲሆን ነው።
በጣም አመሰግናለሁ አምባሳደር ስለ ትብብሮ። ሁልጊዜም
መልካም ቀን መለስካቸው።
ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸው አማሃን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በሊባኖስ ዋና ከተማ ቤይሩት ወደብ ላይ በደረሰ ፍንዳታ ከሰባ በላይ ሰዎች ህይወታቸውን እንዳጡና ከ3500 በላይ ሰዎች ደግሞ እንደቆሰሉ ተሰምቷል። ሊባኖስ ኢትዮጵያን ጨምሮ በርካታ ስራ ፈላጊ ስደተኞች የሚኖሩባት ሀገር ናት። ከዓመት በፊት የሀገሪቱን የስራ ሚኒስቴር ሪፖርትን ያጣቀሰው ኦፕን ዴሞክራሲ የተባለ ተቋም በሀገሪቱ ከ270,000 በላይ ስደተኞች እንደሚኖሩ፣ ከግማሽ በላዩ ደግሞ ኢትዮጵያውያን መሆናቸውን ይፋ አድርጓል። ፍንዳታው ከደረሰ በኋላ በስልክ ያገኘናቸው ኢትዮጵያውያን ስደተኞችን ለማገዝ የሚንቀሳቀሰው መስዋዕት የተባለ ማህበር መስራችና ኃላፊ አቶ ሳሙኤል ተስፋዬ አደጋው በምጣኔ ሀብታዊና ፖለቲካዊ ውጥንቅጥ ስትናጥ በሰነበተችው ሊባኖስ የሚኖሩ ኢትዮጵያውያንን ህይወት የበለጠ ፈተና እንዳይጋርጥበት ያላቸውን ስጋት ለአሜሪካ ድምጽ አጋርተዋል። ከሀብታሙ ስዩም ጋር ቆይታ ያደረጉት አቶ ሳሙኤል የቤይሩት ከተማን ውሎ ቀድመው ያስረዳሉ።
እንግዲህ አሁን ባለው ሁኔታ በተወሰነ የመረጋጋት ነገር አለው፣ ግን እጅግ ያው እንደሰማችሁትም እንዳያችሁትም ከፍተኛ የሆነ ሰው አደጋ የደረሰበት በመሆኑ የአካባቢው ይሄ የእንቅስቃሴ ፍሰቱ በጣም በተጨናነቀ ሁኔታ ነው የነበረው። እስከ ረዥም ሰዓት የፈነዳበት አካባቢ ኦልሞስት ከጠዋት እስከ ግማሽ ቀን አካባቢ ዝግ ነበረ፣ እንቅስቃሴ አይደረግበትም ነበር። ማህበረሰቡም እንግዲህ የተረጋጋ ነው፣ የፈራረሱ ነገሮችን እያስተካከለ ያለበት ሁኔታ ነው ያለው። ወደ እኛ ልጆች ጋርም ስትመጣ ትላንትና አደጋ የደረሰባቸው ልጆች በተወሰነ መልኩ የመጀመሪያ እርዳታ አግኝተው ወደ ቤታቸው የተመለሱበት፣ ዛሬም ደግሞ በሆስፒታል ተኝተው ቀዶ ጥገና ሲያደርጉ የነበሩ ልጆች ያሉበት ሁኔታ ነው ያለው።
እርስዎ በዛ የሚኖሩ ኢትዮጵያውያንን በሚደግፍ ማህበር ውስጥ የሚንቀሳቀሳሉና የተጎዱ ኢትዮጵያውያን እስካሁን ድረስ ታውቀው ይሁን?
እንግዲህ እስካሁን ድረስ ባለኝ መረጃ መሰረት አንድ ወንድና አንድ ሴት ኢትዮጵያውያን ህይወታቸው እንዳለፈ ለማወቅ ያለብኝ ግን 100% ተረጋግጧል ብዬ ልልህ የምችለው የወንዱ ነው። ከዛ ውጪ የልጅቷን ያው በተለያዩ ሚዲያዎች ነው እያየናት ያለ ነው። በትክክል ልጅቷ ያለችበትን ኮንዲሽን አረጋግጠን ከዚህ ጋር በተያያዘ በሞቷንም አረጋገጥ የቻልኩበት ሁኔታ የለም። አብረውኝ ያሉትም ቅድም እንዳልከው ዜጎችን በመርዳት ላይ ያለ ማህበር መሪም አባልም እንደመሆን ይመጣል። ከአባላቶቻችን ጋር ተነጋግረንም ተጨባጭ የሆኑ ነገሮችን ማግኘት አልቻልም። ግን እስካሁን ባለው ሁኔታ ኢትዮጵያውያኑ 2 ሰው እንደሞተ ነው መረጃው ያለኝ። ግን በጣም ከ30 በላይ የሆኑ ሰዎች አደጋ ደርሶባቸው ቀላልም ከባድም አደጋ ደርሶባቸው የተለያዩ ሆስፒታሎች እርዳታ ጊዜ የተመለሱ አሉ፣ አሁንም ሆስፒታል ያሉ አሉ።
እንግዲህ ከዚህ ፍንዳታ በፊትም ሊባኖስ ከፍተኛ የሆነ አለመረጋጋት ውስጥ ነበረች። የፖለቲካ አለመረጋጋት ካሉባቸው መካከለኛው ምስራቅ ሀገራት መካከል አንዷ ናት እና ይሄ የአሁኑ ፍንዳታን ተከትሎ በኢትዮጵያውያን ህይወትና እዛ በሚኖሩ ስደተኞች ህይወት ላይ የፈጠረው አዲስ ስጋትና አዲስ ተግዳሮት አለ ወይ?
አዎ፣ እንግዲህ ይህ አዲሱ ፍንዳታ ምናልባት ትላንትና ቅድም እንዳልከው በኢኮኖሚውም እንደገና ደግሞ በበሽታውም ምክንያት ፈጥረው በሀገሪቷ ላይ የተፈጠረው ቀውስ ከባድ ጫና ፈጥሮብን ነበረ። ይሄ ፍንዳታ ግን ዜጎቻችን ነገ አማራጭ ወይም ደግሞ የተረጋጋ ሴፍ የሆነ የስራ አጋጣሚዎች ሊፈጠሩ እንደማይችሉ በማሰብ አሁን በጣም ውስጣቸው ባልተረጋጋበት ሁኔታ ወደ ሀገራቸው የሚሄድ ፍላጎታቸው በጨመረበት ሁኔታ ነው ያለው። ምክንያቱም በተለያዩ አጋጣሚዎች ከተለያዩ ሰዎችም በተለያዩ ለመደጋገፊያ በተፈጠሩ ግሩፖች ላይም እየተነሱ ያሉት ነገሮች እነዚህ ናቸው። ዜጎች በከፍተኛ ሁኔታ ወደ ሀገር የሚሄድ ፍላጎታቸው እየጨመረና መንግስትም በዚህ ላይ የሆነ መፍትሄ መጠር አለበት ከሚዳንታ አንዳንድ ሀሳቦች የተወረወሩ ያሉበት ሁኔታ ነው ያለው። እንግዲህ ሰሞኑን ሊፈጠር እንደሚችል በሀገሪቱ ላይ አላውቅም። ለጊዜው የ3 ቀን የሀዘን ቀናት አውጀዋል። እንግዲህ ነገ ከነገ ወዲያ ደግሞ በበሽታው ምክንያት ሀገሪቷ ላይ መስሪያ ቤቶች እየተዘጉ ያሉበት ሁኔታ ስላለ የእኛ ችግር ከሀገሪው ከዜጋው በተጨማሪ ከፍተኛ የሆነ ችግር ውስጥ ገብተን ያለንበት ሁኔታ ነው ያለው። ምክንያቱም ዜጎቹ የማይሰሩ የስራ ቦታቸውን የማይከፍቱ ከሆነ የመጀመሪያው ከዜጋው በበለጠ ተጠቂ የምንሆነው እኛ፣ ምክንያቱም እነሱ ላይ ነው ዲፔንድ አድርገን የምንኖረው፣ በእነሱ ተቀጥረን ነው የምንሰራው። አሁን ባለ ሁኔታ ግን መንግስት ለ1 ሳምንት ለ4 ቀን ለ3 ቀን እያለ እየዘጋ ያለበት ሁኔታ ነው ያለው። በዚህም የተነሳ ብዙ ቤቶቻችን ስራ አጥተው ከስራቸውም ተባረው ተፈናቅለው ያሉበት ሁኔታ ስላለ ስጋቱ ከፍንዳታው ጋር ተያይዞ በጣም በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው።
አቶ ሳሙኤል፣ እንግዲህ እናንተ ማህበር ቀደም ብሎም የኮቪድ-19 ወረርሽኝ የፈጠረውን ኢኮኖሚያዊ ትርምስ ተከትሎ ኢትዮጵያን ስደተኞች በዚያ የሚኖሩ እንዳይጎዱ የተለያዩ እርዳታዎችን ለማሰባሰብ እየጣራችሁ ነበረ። ምን ላይ ደረሳችሁ? ከዚህ በኋላስ ምን አይነት ድጋፎች ናቸው ከመላ ኢትዮጵያን በዓለም ላይ ከሚኖሩ ወደ እናንተ እንዲመጡ የምትፈልጉ? እስቲ በዚህ አጋጣሚ ጠቅለል አድርገው ይንገሩ ያለበትን ደረጃ።
እንግዲህ እኔ ማስተዳድረው መስዋዕት የሚባል ኢትዮጵያውያን አብዛኛው ሴቶች ያሉበት ማህበር ነው። ይሄ ማህበር በችግር ውስጥ ያሉ እህቶቻችንን ለመርዳት የተቋቋመ እና አሁንም አንተ ባልከው መልኩ ለኮቪድ-19 ወረርሽኝ ምክንያት ስራቸውን ላጡ፣ ችግሩ ላሉ፣ ሌሎች በተለያዩ ምክንያቶች ተቸግረው ላሉ እህቶቻችን በተለያዩ አይነት እርዳታዎች እየረዳን ያለንበት ሁኔታ ነው ያለን። አሁንም እንግዲህ ባለን አቅም ግሩፑ ባለው አቅም ቤታቸው ፈርሶባቸው ለተቸገሩ ሰዎች እርዳታ ልናደርግ የምንችልባቸውን አጋጣሚዎች ለመፍጠር እየሞከርን ነው። ሕክምና ማግኘት ያለባቸውን ሰዎች በገንዘብም ይሁን ከተለያዩ ድጋፍ ከሚሰጡን የሕክምና ተቋሞች ጋር በማገናኘት ሕክምና እንዲያገኙ ለማድረግ እየጣርን ያለ ነው። ስለዚህ ምናልባት ከውጭ ያለው ማህበረሰብ እዚህ በሊባኖስ ስራ አቶ በአሰሪዎቹ ተጥሎ ሌሎችም በተለያዩ አጋጣሚዎች ከዚህ ሀገር መውጣት ያልቻለ ብዙ ዜጋ አለን። እነዚህ ዜጎች ወደ ሀገራቸው የሚመለሱባቸውን አፋጣኝ የሆኑ አማራጮች ሊፈለግላቸውና ከቤተሰቦቻቸው ጋር የሚቀላቀሉበት ወደ ሀገራቸውም ሄደው ቢያንስ ቤተሰቦቻቸው የሆኑትን ሆኖ ሊኖሩ የሚችሉበትን አጋጣሚ እንዲፈጠር ነው የምንፈልገው። በእርግጥ በዚህ ጉዳይ ላይም በተቻለን ከሚመለከታቸው አካላት ከኮንትራት ጽህፈት ቤቱም ሌሎች የመንግስት አካላት ጋር ለመነጋገርም እየተሞከረ ነው ያለው። መንግስት በተለየ ለሊባኖስ ትኩረት ሰጥቶ አማራጮችን ፈልጎ ዜጎችን ከዚህ የሚያወጣበት መንገድ እንዲፈለግልን ነው የሚፈልገው።
አቶ ሳሙኤል ተስፋዬ መስዋዕት የተሰኘ ኢትዮጵያን ስደተኞችን በሊባኖስ የሚደግፍ ተቋም መስራችና ኃላፊ ለአሁኑ በእጅጉ አመሰግናለሁ።
እናንተ ማስባቸው በዚህ ሁኔታ መረጃዎችን እንድንለዋወጥ ስላደረጋችሁ ያለንበትንም ሁኔታ ጠይቃችሁ በዚህ ሁኔታችን ላይ መንግስት የራሱን አስተዋጽኦ እንዲያደርግ ድምጻችን ሆናችሁ በመምጣታቸው በእውነት ከልብ አመሰግናችኋለሁ።
ሀብታሙ ስዩምና እንግዳውን እናመሰግናለን። አድማጮች ጉዳዩን እየተከታተልን ተጨማሪ ዘገባ ይዘንላችሁ እንመለሳለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል መንገድ እንዲዘጋና አድማ እንዲደረግ ተላለፈ የተባለው መልእክት በሻሸመኔ ከተማ እንዳልሰራ የከተማው ነዋሪዎች ለቪኦኤ ተናገሩ። ሻሸመኔ ሰላም ሆኗል፣ መንገዷም እንዳልተዘጋ፣ አገር አቋራጭ የትራንስፖርት አገልግሎትም ከተማዋን እያቋረጠ መሆኑን፣ ዳሩ ግን በየቦታው የሚነዙ አሉባልታ ወሬዎች ከማህበራዊ ቀውስ በተጨማሪ ኢኮኖሚያዊ ጉዳትም እያስከተለ መሆኑን ገልጸዋል። የሻሸመኔ ከተማ አስተዳደር የጸጥታ ዘርፍ የከተማው ህዝብ ሰላም ፈላጊ በመሆኑ ከጸጥታ ዘርፉ ጋር በመቀናጀቱ የጸረ ሰላም እንቅስቃሴ ከሽፏል ብሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ይህን የተመለከተ ዘገባ ቀጥሎ ያስደምጠናል።
የሻሸመኔ ከተማ ነዋሪ የሆኑትና ስማቸው እንዳይገለጽ የፈለጉን አስተያየት ሰጪ ለቪኦኤ እንደተናገሩት ዛሬ በሻሸመኔ ከተማ አንጻራውን ያሉ ሰላም ተስተውሏል።
አሁን እንግዲህ ከሞላ ጎደል ሰላም አለው። እንዳሁኑ ከሆነ እንደ ሰሞኑን ከሆነ ሰላሙ ጥሩ ነው። ጸጥታ አስከባሪ ፖሊሶች አሉ፣ ጀነራሎች እና የውስጡ ሰላም እንደ ሰሞኑ ከሆነ ጥሩ ነው። እንግዲህ ጥሩ ነው።
መንገድ ይዘጋ ሱቆች እንዳይከፈቱ ሲባል ነበር ሰሞኑን። የጠፋው የሰው ሕይወት አይመለስም፣ የወደመው ንብረትም በረጅም ዓመታት እንኳን ቶሎ አይመለስም ያሉት እኒህ አስተያየት ሰጪያችን ከከተማው መደበኛ እንቅስቃሴ በተጨማሪ የትራንስፖርት አገልግሎት በበቂ ሁኔታ የተሰጠ መሆኑን ተናግረዋል። የህግ የበላይነትና የከተማውን ጸጥታ ማስከበር መንግስትና ህዝብ በጋራ ከጠበቁ ጥሩ ነገር ይፈጠራል በማለት ተስፋ መሰንቃቸውም ገልጠዋል።
ሰሞኑ እንግዲህ በግልጽ ያልታወቀ ውስጥ ለውስጥ ጭምጭምታ፣ ዝም ብሎ እርስ በርሱ የመረባበሽ ነገር ነበረ እንጂ አሁን ደግሞ ባሌ ሮቤ ወደ አገርፋ ወደ ተለያዩ ቦታዎች እንደ ሻሸመኔ አደጋ የደረሰባቸው ሀገሮች የሚወራው ነገር እዚህ ሻሸመኔ እንዳሁኑ ከሆነ የለም፣ የምንሰማውም ነገር የለም። ሰላማችንም እንዳሁን ከሆነ የህግ የበላይነት በዚሁ መጠን በዚሁ መንገድ የሚረጋገጥ የሚከበር ከሆነ ህዝቡ ጥሩ እንግዲህ አየር እየተነፈሰ አሁን ይከበራል የሚል እምነትም ተስፋውም አለ።
ከሻሸመኔ ሐዋሳ የተመላለስ የሚሰራው አንድ የመንግስት ሰራተኛ ሰሞኑን የታዘቡትን ለቪኦኤ ተናግሯል።
እንግዲህ እኔ ከሻሸመኔ ሐዋሳ እየተመላለስኩ መስራት ጀመርኩ እንግዲህ ወደ 5 ዓመት ሆኖኛል። አሁንም እየሰራው ነው ያለው። አሁን በተለይ በዚች 2 ዓመት ውስጥ እየታየ ያለው እና በተለይ በዚች አሁን በዚህ ወቅት ውስጥ ያለው እንግዲህ ይዘጋል የሚል ስጋት አሉ። በጣም ከፍተኛ የሆኑ ፕሮፓጋንዳዎች አሉ። በቃ ዛሬ መንገድ እንዘጋለን እንደዚህ እናደርጋለን የሚሉ ወሬዎች አሉና አንዳንዴ በስጋት ምክንያት ከስራ ምንቀርበታለ ባለጉዳዮች በኛ ምክንያት ይዛላሉ። ስንወጣ ግን ምንም ነገር የሚታይ ነገር የለም። ያው ስጋት ወሬው ብቻ ነው ያለውና ይህ በስጋት ውስጥ ነው ያለ ነው። የነጻነት አይነት ስሜት የተሰማኝ አይደለም ማተማተበፋት እና በተለይ ባለፈው አሁን መንገድ ይዘጋል የሚል ይሄ ሰኞ ዕለት ይዘጋል የሚል ነበረ። ከዛ በኋላ ተመልሶ ማክሰኞ ተባለ። ወሬዎች አሉ፣ ይህን ያህል መንገድ እንዘጋለን፣ በዚህ እናደርጋለን። በየቤቱ ደብዳቤ እየጻፉ እንደዚህ ያረጉ ነው የሚባሉ ቻል ወሬዎች የሰላም ነገር የሌላቸው አይነት ወሬዎች አሉና እነዚህ ወሬዎች ደግሞ እጅግ በጣም ይረብሻሉ። ቤተሰቦች ይሳቀቃሉ በአንተ ምክንያት እዚህ ያለ መስሪያ ቤት ይፈተናል እና ጉዳቱ እጅግ በጣም ሰፊ ነው። ሳይኮሎጂካል ጌም ነው የሆነ ያለው እና ትንሽ ያስቸግራል።
ሻሸማኔ ከተማ ሰላማዊ መሆኗን መንገዶቿም እንዳልተዘጉ ከሐዋሳ ዲላ ከቡሌሆራና ከሌሎች ከተሞችም ተነስተው መዳረሻቸውን አዲስ አበባ ያደረጉ ተሽከርካሪዎችም የሻሸማኔ ከተማ አቋርጠው እየሄዱ መሆናቸውን ተናግረዋል። ይልቁንስ በተለያዩ ሁኔታ በየቦታው የሚነገሩ አሉባልታ ወሬዎች ማህበራዊና ኢኮኖሚያዊ ጉዳት ያስከተሉ እንደሆነ ገልጠዋል።
በጣም የሚገርመው ይሄ ወሬ ይወራል ይዘን እንኳን መናኸሪያ ውስጥ እንኳን ሳይቀር ይሄ ወሬ ይወራል። መናኸሪያ ውስጥ ወረፋ ይዘን ሰልፍ ይዘን እንኳን ይወራል። እንደዚህ ነው ዛሬ መንገድ ይዘጋል፣ ጥሩ ውሃ ላይ ተዘግቷል፣ እዚህ